የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 12 ያለውን የእግዚአብሔር ቃል ነው የምንነጋገረው። ርዕሴን ለመስጠት ብዙ ሀሳቦች እያሰብኩ ነበር። ለሉዓላዊነቱ ማረፍ ብዬ ላስይዛቸው። በሉዓላዊነቱ ማረፍ፣ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። የእግዚአብሔር ሉዓላዊነት ዝም ብለን ካሰብነው አንዳንድ ጊዜ ለመመለስ ለማስረዳት የሚያስቸግረን በአንደበታችን ወይ ደግሞ በአይምሯችን በአንደበታችን ለመግለጥ በአይምሯችን ደግሞ ይዘነው ሀሳቡን ይሄ ነው ብለን ለማለት ስለሚያስቸግረን የሰው የሆነ መልስ ሰጥተን አንዳንድ ጊዜ የምናልፍባቸው ብዙ ሁኔታዎች አሉ። እግዚአብሔር ለዓለም መፍትሄ አድርጎ የሰጠው ልጁን ነው። የእግዚአብሔርን ቃል ስናነብ ከምናገኛቸው አንዱ ታሪኮች ዮሐንስ ምዕራፍ 9 ነው። ዮሐንስ ምዕራፍ 9 ረጋ ብሎ ላነበበው ሰው በርዕሴ እንዳልኩት የሚያሳርፍ ማረፍ ደግሞ በሉዓላዊነቱ ማረፍ ደግሞ ይሄ ሉዓላዊ አምላክ መልካም በመሆኑ ሁሉም ቻዩን መረዳት ስለሚያስቸግር ፍጥረት ይህንን ማብራራት ስለሚያቅተው ሰብአዊ የሆነ ምክንያት ሰጥቶ ያልፋል። በጣም የእግዚአብሔር ቃል ደስ የሚልና በዝማሬ ዛሬ እንደመጣለን የሚያበረታታን እግዚአብሔር እኛ ከምናውቀው በላይ ነው። ምንም ብዙ ርቀት መሄድ አያስፈልግም ለመደነቅ። እኛ በጊዜ ውስጥ ዛሬ ነገ ብለን የምንኖረን፣ እሱ ደግሞ ከጊዜ ውጭ ነው የሚኖረው። የምንሄደን በዚህ ሀሳብ እስቲ በሰው ቋንቋ እንዴት ብለን ማስረዳት እንችላለን? እግዚአብሔር ከጊዜ ውጭ ነው የሚኖረው። እስኪ ለሰከንድ አስቡ፣ ከጊዜ ውጭ ለመኖር አስቡ። ለእግዚአብሔር ሁሉ አሁን ነው። ሰው ፈቃድ እንዳለው እናውቃለን፣ ምንም ጥያቄ የለውም። ጌታ ኢየሱስ ሲመጣ ማንን ሊከተለኝ የሚወድ በማለት ፊት ለፊት ሰዎች መልስ እንዲሰጡ ይጋብዛቸው። በሉዓላዊነቱ ለማረፍ ግን የእግዚአብሔር መንፈስ ሙሉ መንፈሳችንን ሊያበራው ያስፈልጋል። ዮሐንስ 9 ላይ የሆነው ታሪክ ይሄ ነው። ኢየሱስ የእኛ ጌታ በምድር ላይ በተመላለሰበት ጊዜ ባለፈበት፣ በቆመበት፣ በተናገረ ጊዜ ሁሉ፣ በደረሰበት መንደር ሁሉ ወይ ጥያቄ ነው ወይ ፈውስ ነው ወይ ሰዎች ሸክማቸውን ይዘነጣሉ ወይ ሰዎች ይጠሉታል ወይ ሰዎች ከእሱ ጋር ሊኖሩ ይፈልጋሉ። ለዚች ምድር ታሪክ መለወጥ እስከ ወዳኛው ድረስ የሰው ልጅ የስጋ የመንፈስ የሀሳብ የተስፋ እረፍት ሆኖ ያለፈው የሰውን ታሪክ በሙሉ ከውስጥ ወደ ውጭ የለወጠው የሰው ጥያቄ ሁሉ መልሶ ያለፈው ዛሬ በእግዚአብሔር ቀኝ ያለው ሊቀ ካህናቱ ስለ እኛ የሚማልደው ለሕዝቡ እረኛ የሆነ በሉዓላዊነቱ ደግሞ ዛሬ ለምናየው ታሪክ የሕዝቡ እረፍት የሆነ የእግዚአብሔር ልጅ ብቻ ነው። ለምንድን ነው ይህ የምናለናምንለው? በዮሐንስ ምዕራፍ 1 ላይ የምናገኘው ሰው በጣም የሚገርም ሰው። ምክንያቱም ጌታ ኢየሱስ ፈሪሳውያን በብዙ አይነት መገለጥ በፊት ለፊታቸው የሚያውቁትን ታሪክ እያስረዳ የሚያውቋቸውን በሽተኞች እየፈወሰ በሄደ ጊዜ ሁሉ ብዙ ምድ ለሱ ያላቸውን ጥላቻ ለመግለጽ ወደ ኋላ ያላቸው ጌታ ግን እዚህ ምራብ ጠኝ ላይ ስናገኝ ደቀ መዛሙርቱ ሰው ሁሉ ያለውን ጥያቄ የዘወረሱ ጥያቄው ደስ የሚለው ታሪኩ ሲነግረን አንድ ነገር ይናገራል። ሲያልፉን ከመወለዱ ጀምሮ እውር የሆነውን ሰው አለ። ከመወለዱ ጀምሮ ስለዚህ ይሄ ሰው እኔ የሆነ አደጋ ደርሶበት አለ ከዚህ በፊት እውር የሚያየ ነበረ፣ በኋላ እውር የሆነ ለንነት ያልሆነ ሰዎች ናርታለ ከመወለዱ ጀምሮ እውር እንደሆነ አገር በሉዓላዊነቱ ማረፍ የሚለውን ጥያቄ ያነሳሁት ለምንድን ነው? ሰዎች በዚህ ሰውዬ እውር መሆን እንዳላረፉ እናያለን። ምክንያቱ ከመወለዱ ጀምሮ ስለሆነ በወቅቱ የነበረው መንፈሳዊ አመራር ፈሪሳውያኑ፣ ሌሎቹ ባህሉ የሚያቀርበሙ አንድ መሰጠለዋል። ጥያቄው ያንን መስያዘ ነው። ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆች? ስለዚህ ማን መሆኑን አለማወቅ ነው ጉዳዩ እንጂ አንዳቸው ኃጢአት ሰርተዋል። ስለዚህ እውሩ የሆነበት ምክንያት ወይ ወላጆቹ የመጣ ነው ወይም ደግሞ እሱ የሰራው ኃጢአት ነው ብለዋል። ወገኖች፣ ሁሉ ነገር ሰላምና ጤና ሆኖ ሲኖር እንዲህ ነው የሆነው እንዲያ ነው የሆነው ለማለት ማስተማር ወይም መናገር ቀላል። ሁሉ ነገር ሰላም ሲሆን ኦብዮር በዚህ ምክንያት ነው ማለት ይቻላል። ነገር ግን ልክ በዚህ ሰው የሕይወት ውስጥ እንደምንመለከተው ከመወለድ ጀምሮ ከመጸነሱ ጀምሮ እውር ከሆነ መንፈሳዊ ጥያቄ ከተጠየቀ መልስ ማግኘት አለበት። ደስ የሚለው ጥያቄው የመጣው እግዚአብሔር ቃል እንደሚለን ዓለማትን ሁሉ በእጁ የያዘ ሁሉ ነገር ተያይዞ ያለ በሰው ጥያቄ የማይደነግጥ የማይገረም እንዴት የሚመልሰው ብሎ የማያስብ ይህን ብል ይህ ይወሰዳል ይህን ብል እንዲሆንብኛል ብሎ የማይጨነቅ የእግዚአብሔር ልጅ ጋር ነው የመጣው። የእግዚአብሔር ልጅ በማቴዎስ እንደምናነበው የምንወደው ልጅ ይሄ ነው፣ ይሄን እሱን ስሙት። የምንወደው ልጅ ጌታ ኢየሱስ እንዲህ በማለት መለሰ። ኢየሱስ እንዲህ ብሎ መለሰ፣ የእግዚአብሔር ስም የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ትንሽ ሰከን ወስዳችሁ አስቡት። በእነዚህ ደቀ መዛሙርት እግር ስር ሆናችሁ ይህን እያያስቡ አስዩም አድርገው የመጡት የታወቀ ነገር በዛ ጉዳይ ላይ ብዙ እንዲያብራራላቸው ነበር የፈለጉት። የዚህን ቃል ሀሳብ በተረዳው ጊዜ ብዙ ረፍት የሚሰጥ ሀሳብ አለው። ኢምፕሊኬሽኑን የእግዚአብሔር መንፈስ ለእያንዳንዳችን እንደሚያስረዳ አምናለሁ። ምክንያቱም አንዱን አምላ የሆን ካልኩ ሌላው እንድሳብተው ስለች እንዲሁ ቃሉን ስንረዳ ግን እያሳረፍናል። ለምን? አንደኛ ይሄ ባህል አሁን የምኖርበት ዘመን የሰው ሀሳብ የሰው አመለካከት ለጉዳዮች የሚሰጠው መልስ ስላለ በአማኞች ዘንድ ደግሞ እንዲህ የሆነበት ምክንያት ይሄ ነው፣ እንዲህ የሆነው በዛ ነው የሚል ብዙ ማብራሪያ መስጠት ስለምንፈልግ ጉዳዩን ወደ ጌታ መውሰድ ብቻ ነው። ይሄ ሰው ከመወለድ ጀምሮ እውር የሆነው የእግዚአብሔር ስራ በእሱ እንዲገለጥ ነው። ኤርምያስ ምዕራፍ 1 ቁጥር 5 ታቆጣላችሁ። ብዙ ሀሳቦችን ማንሳት እንችላለን፣ ግን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ኤርምያስ 1:5 በሆድ ሳልሰራ አውቄያለሁ ከማዕዘንም ሳትወጣ ቀድሻለሁ ለአሕዛብ ነቢይ አድርጌሃለሁ። በሆሳዕ ኤርምያስ ያለፈበት የነቢይነት ሕይወት ይሄ እርቀት ነው የሆነው። ኤርምያስ ለሕዝቡ ያመጣው መልእክት ሕዝቡ የሚቀበለው አለ። እግዚአብሔር ግን በብዙ ሲሄድ ሌላ የሰው ምክንያት ከኃጢአት የተነሳ ነው፣ አንተ ካመጣኸው በደል የተነሳ ነው የሚል የሰው ሰበብና ምክንያት መጥቶ በእግዚአብሔር ምሬት እንዳይሆንበት ገና ሲጠራው ከእናት ማህፀን ሳትወጣ። ወገኖች፣ እግዚአብሔር የሰው ሁሉ ፈጣሪ መሆኑን እናምናለን። ይሄ ለእኛ ዋን ዋን ሰው ሁሉ ከአንድ ፈጥሯል ብለን እናምናለን። ስለዚህ ጥያቄው ታዲያ ምንድን ነው? ያቺ ሴት አይን የምትሆነው ሴት ወደዚህ ግቢ ወደዚያ ግባ ብሎ ያለው ማለት ነው። ይሄ ሰውዬ ሲሰራ በሆድ በማህፀን ሲፈጠር የእግዚአብሔር ጣቶች፣ የእግዚአብሔር ዓላማ፣ የእግዚአብሔር ስራ በዚህ ሰው ላይ ነበረ። የሚገርመው ግን እሱ ማቀውም ቤተሰቡ ማቀውም ህብረተሰቡ ግን ይህን ሁሉ አመት እነዚህ ነገሮች እየተፈራረቁበት ነው የሰው ነው። ምክንያቱም እንዲወቀው ወይ አባት ኃጢአት ነው ወይ እናት ኃጢአት ነው ወይ አንተ ኃጢአት ነው እየተባለ ነው የኖረው። ምክንያቱም ደቀ መዛሙርቱ ያመጡት ጥያቄ የነበረን ጥያቄ ነው የጠየቁት። ይሄ ከባድ ጥያቄ ነው። ምክንያቱም እግዚአብሔር በፍጥረቱ ላይ ሁሉ ሉዓላዊ ማድረግ ለእኛ ይቀለናል። በጨረቃ ላይ፣ በከዋክብት ላይ፣ በነፋሱ ላይ ሁሉ እግዚአብሔር ሉዓላዊ ብሎ ማለት ቅልል ይለናል። ለምን? ሌሎቹ ነገሮች የእግዚአብሔር ዓላማ አለበት ብሎ ለማለት ያሳዝነናል። ምክንያቱም እግዚአብሔርን የሆነ ክፉ የምናደርገው ስለሚመስለን ይከብደናል። ያን ነገር የእግዚአብሔር ዓላማ ብዙ አለ ብሎ ለማለት ትላንትና የመጣለን ቃል ጋር ምክንያቱም መልካም ብለን የምንለው ነገር አንዳንድ ጊዜ እግዚአብሔር መልካም ያለው ላይ ይችላል። ስለዚህ በሉዓላዊነቱ ማረፍም ያልኩት እግዚአብሔር አዋቂ ብቻ ሳይሆን ከዘላለም ዓለም በፊት ምክር ያለው ምክር ያለው ምን ማለት ነው? እኛ ገና ወደ መፈጠራችን ሳንመጣ አብ ወልድ መንፈስ ቅዱስ ቁጭ ብሎ ዓላማውን ሊፈጽም የመከረ አምላክ። ምክንያቱም በምክሩ ስለሚል ምክር ያለው ልክ ነገስታት እንደሚመክሩት እግዚአብሔር ምክር ያለው ጌታ ነው። ዓላማውን ደግሞ ይፈጽማል። ዓላማውን ደግሞ ሲፈጽም ደግሞ ይሄ እንዲህ ተብሎ ይወሰድብኛል ብሎ ስጋት የማይገባው ዙፋኑ ከፍ ያለ በሀሳብ ብቻ ሳይሆን ልናስበው እንኳ ከምናቅደው በላይ ከኛ የተለየ ቅድም እንደዘመርነው ግን ደግሞ አንድ ዘመኑን በሙሉ እውር የነበረ የእግዚአብሔር ሀሳብ በእሱ ላይ እንዳለ ያላወቀን ሰው ደግሞ ጠጋ ብሎ በሚፈጠር እጁ የሚፈውስ ጌታ ከእውነተኛ ወንጌል ውጭ ያሉት ሃይማኖቶች በሙሉ እግዚአብሔርን የሚያርቁ ናቸው። ምክንያቱም እግዚአብሔርን እንደ አባትነት የሚያይ የኛ አይነት ብቻ ነው። ቻርልስ ስፐርጅን የሚባል ሰውዬ ብሎ ተናገረ፣ የእግዚአብሔር ሉዓላዊነት ማለት ለእግዚአብሔር ልጆች ጭንቅላታቸውን የሚያሳርፉበት በችግርና በመከራ ጊዜ ግራ በሚጋቡ ጊዜ እንደ ትራስ ተንተርሰውት በሰላም የሚቆጡ ለዚህ ስንተኛ ትራስ ላይ ተንተርሰንተኛ በቃ ደስ ብሎን ለሊቱ እስኪነጋ ድረስ። የእግዚአብሔር ሉዓላዊነት አንዳንድ ጊዜ ለእኛ መሬት ሲወርድ እንንተራሰዋለን፣ አይገባንም። እንጠራ ሰው አለ ጥያቄው ላይ መልስ ይችላል እንጠራ ሰው አለ እግዚአብሔር አላማው ይፈጸማል ሁሉ ነገር ሰላም ያለ ያን ማለት ቀላል ነው ስለዚህ ምክንያቱም ሁሉ ነገር በሰላም እየተጓዘ ያለ እንዴ ነው እንዴ ነው ማለት ይከፋል ነገር ግን ተነስ ከተጓደለ ጊዜ ፈጽሞ ባልታሰበ ሁኔታ ትላንትናም ፊሙን ወንድማችን ካሉስ ነገር ሰምተናል አይደል? በዛ ውስጥ እግዚአብሔር ትክክል ነው ብሎ ማለፍ ግን የልቦና አይኖች መብራት አለባቸው። የልቦና አይኖች በርተው የዚህን ዓለም ሳር መንፈስ ሳይሆን ከሰማይ የሚመጣውን የተገለጠው እውነት ማየት አለባቸው። ለምን ምንል ጌታ ኢየሱስ ያደረገን ነው ተመልከቱ ምን አለ? ቀን ሳለ ላገኝ ስራ ላደርግ ይገባኛል ማንም ሊሰራ ማልበል ያጥመጣለች ባለም ሳለ ያለም ብርሃን ነው። አሜን። ለሰውየው አይኑን ከማብራቱ በፊት ነው ያለም ብርሃን ነው ያለው። ለምን ጨለማነት ይሄ አይን ማየት ብቻ አይደለም። ምክንያቱም የቀደመው ምዕራፍ ላይ ምን ይላል? ምዕራፍ 8 ላይ ደግሞ ኢየሱስ እኔ ያለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ስለዚህ ወንጌላዊ የጻፈልን ያለው ቲሙ ይሄ ነው። ሌላ የምናየው ሐሳብ አለ። በጣም የምናየው ሐሳብ በእግዚአብሔር ቤት በእግዚአብሔር ልጆች በእግዚአብሔር ሐሳብ ላይ አጋጣሚ የሚባል በምክር ለሚሰራ አምላክ አጋጣሚ የሚባል ነገር አሜን 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 አጋጣሚ የሚባል ነገር በሰውየው ግሮ ናችሁ ለሰውዬ አጋጣሚ ነው። ዛሬ ምናልባት ጌታን መቀር ወስነን ያልተከተለን ሰዎች ሊኖሩ ይችላል። ለዚህ ጉባኤ ዛሬ እዚህ መገኘታችን አጋጣሚ ነው። ምክንያቱም ለዛች ሳምራዊ ሴት ተልኬያለሁ ብሎ ለሷ ብሎ በዛ ተራራ ቁጭ ብሎ እስክትመጣ ከጠበቃትና ለዚህም ሰው የሚለው ምንድን ነው? አየው ነው የሚለው። እያንዳንዳችን እናውቀዋለን የታየንበት ጊዜ አንዳንዶቻችን ለሌላ ጉዳይ ሄደን ነው የታየነው። ይህም ሰውዬ ጌታ ኢየሱስ የሚባል ሰው በዚህ ያልፋል፣ በዚህ መንገድ ሲያልፍ እኔ እዚህ ጋር እቀመጣለሁ፣ እዚህ ጋር ስቀመጥ ደግሞ ያየኛል፣ ሲያይ ደግሞ ያዝንልኝና ይፈውሰኛል የሚል ሀሳብ አይደለም፣ ህልምም የለውም። ይህ የቀን ኑሮ ነው የሚኖረው። እንደ ማንኛውም ኑሮ ቁጭ ብሎ ይለምናል እለቱ ያደረሰለትን። የዚህ ቀን ግን የተሰጠው ስጦታ ግን ሃሌሉያ የዘላለም ህይወቱን የሚቀይር የእግዚአብሔርን ልጅ አገኘው። ሃሌሉያ አሜን አገኘው። እኔ በፈቃዴ ወስኜ ቆርጬ ቁጭ ብዬ የሚለው የሚመካበት ነገር የለውም። ለዚህ ዮሴፍን መጠየቅ መልካም አለ። ዮሴፍ እንዴት ነው ያህል ያለምከው አቀደ ብለ ያለምከው አስበ ያለምከው ህልም የት አደረሰ ብሎ ብጠይቁት ይነግራቸዋል። መጨረሻ ላይ የገባው ይላል ነው እግዚአብሔር አቀዶት እናንተ ክፉ ስለሆናችሁ ጥንትም በሆናችሁ እግዚአብሔርን ለዚህ ቀን ብዙዎች ለማዳን አቀደው ነው አቀደው። ወገኖች አንድ ነገር በጣም ግልጽ ላድርግላችሁ፣ የገባኝ ነገር በዚህ ቤተክርስቲያን እናገለግላለን። የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን እንደፈለገ ማድረግ ብዙ ጊዜ እነዚህን ቃላቶች ለመጠቀም የሚከብደን ለምንድን ነው? ለእግዚአብሔር የሳሳንነት ይመስለናል። ግን እግዚአብሔር አንድ ምሳሌ ልስጣችሁ። ማቴዎስ ምዕራፍ 20 ቁጥር 15 ላይ ያለ ሐሳብ ላንሳ። ሰዓቴን ማኔጅ ማድረግ ስለፈለግ ማቴዎስ 20 15 ላይ ና እነኚህ ሰዎች አንድ መንሰሰማያት ሊቀጠርማን ሊወጣ ባለቤት ሰውን ትመስላለች። ባለቤት አንድ ባለቤት መጀመሪያ ራሱ ቃሉ ሲነገር ባለቤት ብሎ ነው የሚጀምረው። ስለዚህ ባለቤቱ የተለያዩ ሰዎችን ቀጠረ። ደስ የሚለው ተጠርተው ነው የገቡት። ምን አለ መቀጠር ተላገዘው ማለት ነው። ወጥቶ ተቀጠረላችሁ ግቡ ተባሉ፣ ስሩ ተባሉ፣ ሰሩ። ከዛ በኋላ ሁሉም የሚከፈላቸው ጀመር እና ምን ይላል? በፊተኞቹ በመጡ ጊዜ አብዝቶ የሚቀበሉ መስሏቸው ነበር የሚል ታሪክ ያገኛለን። ምክንያቱም ይሄ እናንተ ተቀጥራችኋል። ስለዚህ ሌሎቹ ሲከፈል እነሱ ቀድሞ ስለመጡ ብዙ የሚከፈል መስሏቸው ነበር ይላል። ስለዚህ የእነሱ ሀሳብ የባለቤቱ ሀሳብ አለ፣ ባለቤቱ መስሏቸው ምን ይላቸዋል? እነዚህ ኋለኞች አንድ ሰዓት ሰሩ፣ የቀኑንም ድካምና ትፍሻ ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። በጣም ብዙ ነገር ነው ያፋለሱት። ምክንያቱም ባለቤቶች አይደሉ ተቀጥረው ነው የመጡት። የሚያንጎራጉሩት ባለቤቱ ባሳየው ቸርነት ላይ ለምን? ምክንያቱም ምን ይላል? እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለ፣ ወዳጄ ሆይ አልበደልከውም፣ በአንድ ዲናር አልተስማማህም? ድርሻ መውሰድን አይሄ እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በቃ እንዳንተ ነው የምከፍለው። በአምስት ብር ተስማማ ነው ይኸው አምስት ብር፣ ይሄኛው ደግሞ ደስ አለ አምስት ብር ሰጠዋለሁ ይልና በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም። በገንዘቤ ሉዓላዊ ፈቃዱ በወንጌል በምናነበው በራሱ ምክር የሚሰራ በራሱ በጎነት የሚያራምደን መንገዱ ሁሉ ቅዱስ የሆነ ከእኛ ሳይሆን በራሱ መልካምነት ወደ ደጃችን የመጣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። አየሁ ከእሱ ባልሆነ ከእሱ ቅር ባልሆነ አየሁ። ይህ ሰው በዘመኑ ሁሉ ሲኖር ተረግሜ እድሌ የቤተሰቤ እጣ ፈንታ እያለ የኖረ ነው። ፈጣሪና አዳኝ የሆነ ጌታችን ኢየሱስ ይሄ ሰው ሲፈጠር በእናቱ ማኅፀን እያለ ዓይን እንድትሆን የነበረችውን ስዕል እንድትዘገይ አድርጎት ይህን ሁሉ ዘመን ዓይኑን በማጣት ከኖረ በኋላ በራሱ ጊዜና ሰዓት ፈጣሪ የሚሰራ በምራቁ ጭቃ አድርጎ በጭቃ የውራኞች ቀባና አሁን ሰዓቱን የምታይበት ብሎ አይኑን አመራለት። ታሪኩ በጣም ግልጽ ነው። ግን ለማየት የልቦና አይኖች መከፈት አለባቸው። ታሪኩ በዚህ ተፈጸመ። እስከ ቁጥር 12 ያለውን ብቻ ነው የማየው፣ ግን ከቁጥር 8 እስከ 12 ያለውን ላንብበው። ምን ይላል? ጎረቤቶችን ቀድሞ ሲለምን አይተውት የነበሩ ሂድ ጣለው ታጠባለው እያየ መጣ ይላል። በነገራችን ላይ እዚህ ጋር አይን የተፈጠረበት ምክንያቱ ቀን እውር ነበር፣ አይን የተፈጠረበት ይህን ተቀምጦ የለምን የነበረ አይደለም ነው አሉ ጎረቤቶች። ሌሎችም እርሱ ነው አሉ፣ ሌሎችም አይደለም እርሱን ይመስላል እንጂ አሉ። አንድ ጥሩ አስተማሪ ሲናገር ምናል እንዴ ቆይ እንዴት ነው እሱ የሚመስለው? ይ ደግሞ አይን አልነበረው ይ አይን ይመስላል የሚለው ነገር እንደው ትክክለኛ ፍርድ አይደለም ማለት ነው። ታዲያ አይኖችን እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ አይኖችን ቀባና ወደ ስለ መጠመቂያ ታጠባሬ እጅን ታጥቤ አየው አሉ። ያ ሰው ወዴት ነው አሉ። አላውቅም ማለት ማቀው ይህን ነው ኢየሱስ የሚባለ ሰው መጣ፣ አይኔን አደረገኝ፣ ታጠባለኝ፣ ታጠብ አየሁ። ከቁጥር 13 ጀምሮ እስከ መጨረሻው ያለው ታሪክ ግን የእግዚአብሔር ሉዓላዊነት ስትመላለስ የሰው አይምሮና የሰው ሃይማኖት መረዳት አቃተውት ለመመለስ ይሄ ነው ያ ነው እንዴት ነው ሊሆን የሚችለው? እሱ ኃጢአተኛ ነው በዚህ በዛ ብሎ የሰው ጥረት ነው መመለከት የሰው ምክንያት ያለ የሰው ጥረት ቤተሰቦቹ እንኳ ሲሳበረስ ይኸውላችሁ ትምህርት ህይወትን ይቀርጻል። ትምህርት ዶክትሪን ብቻ ነው። ትምህርት በየለቱ የሚኖር እርሳችን ማረፍ ነው። የእግዚአብሔር ሉዓላዊነትና በህይወታችን ቻሌንጅ የሚሆኑብን ነገሮች እረፍት ይሰጠናል። ለምን? ምክንያቱም የእግዚአብሔር ቃል በግልጽ ከሚነግረን ከምናውቀው በቃ ከእግዚአብሔር ውጭ በሚያስ ለእኛ ጥያቄ በሆኑ ነገሮች ላይ የእግዚአብሔር ሉዓላዊነት ተንተርሰን ማለት ይቻላል። ምክንያቱም እግዚአብሔር መከር ያለው ልጆቹን የሚያሳርፍ የሚመራ ገንዘብ ምንድን ነው የሚለው ጴጥሮስ ላይ ገንዘብ የሚሆነውን ህዝብ ስለዚህ ገንዘብ ስለዚህ ማቴዎስ ላይ እንደተጻፈው ገንዘቡ ከሆንኩ ቀደም ብለናል አለ ስንዘምር ገንዘቡ ከሆንኩ እንደፈለክ አድርገው ለማለት ድፍረት ይሆነናል። ምክንያቱም አንዳንድ ያልተሟሉ የምንላቸው ነገሮች የጎደሉ ጤንነት ቢሆን አካል ቢሆን በላይፍ ቢሆን በሌሎች ነገሮች ጥያቄዎች ምንላቸው እነዚህ ነገሮች እግዚአብሔርን ካከበሩ በጣም ብዙ ለዓለም ጥያቄ የሆኑ ክርስቲያኖች አሉ። አካለ ስንኩር የሆኑ ከባድ ከሙሉ ጤንነት ካለው ሰው በላይ የዘለለ ነገር የሚያገለግሉ እነኚህ እግዚአብሔር ለዓለም ያስቀመጣቸው ጥያቄዎች ናቸው። ምክንያቱም እግዚአብሔርን አክብረውት ያልፋሉ። ዓለም የሚጠላቸው ለዚህ ነው። ምክንያቱም የእግዚአብሔር ፈቃድ በህይወት እንዲከናወን ብለን አገር ከጤንነት በላይ ነው። ከጤንነት በላይ እኮ ለማለት እኮ ቫሊዩ የእግዚአብሔር ቫሊዩ ምክንያቱም እኔ ወደ ዓለም ሳልፈጠር በዘላለማዊ ጊዜ ሰው በማይቆጠር ዘላለማዊ ጊዜ የነበረ እግዚአብሔር በእኔ ላይ ዓላማ አለው። ዓላማው ደግሞ ራሱን ለማክበር ነው። ዓለም ራሱን ለማክበር ነው። ምክንያቱም እግዚአብሔር ብቻ ነው ራሴን አከብራለሁ ማለት የሚችል። ሌላው በሙሉ የእጁ ፍጥረት ነው። ያለዛ ኤፌሶን 1 ትርጉም አይኖረው። ዓለም ሳይፈጠር በልጁ በክርስቶስ ኢየሱስ መረጠ ነው የሚለው። ስለዚህ በዚህ ሰው ህይወት ብርሃን በራ የፈጣሪ እጅ አዛኙ ፈዋሹ የሚራራ ሰውን ሁሉ የሚወድ ጤና የሚሰጥ ጤና የሚያደርግ ኢየሱስ ወደዚህ ሰው ህይወት ገባ። እያንዳንዳችንም እንደዚሁ ነው የተጠራ ነው። ባላሰብነው ባላቀድነው ባልጠበቅነው ስፍራ ላይ አይናችን በራልና አየነው ኢየሱስን። ላላመንን ወደዚህ ቤት ላልገባን ይሄ የሚራራ ጌታ ኢየሱስ የሚወድ ጌታ ማንንም አናገኝም እንደሱ ያለ ትርጉም የሚሰጥ ትላንትና ተምረናል። ትርጉም የሚሰጥ ለሰው እንኳ ይሄማ መኖር አይደለም የሚያስብለውን ነገር ትርጉም የሚሰጥ የእግዚአብሔር ኢየሱስ ብቻ ነው። በውስጥ ላለን ደግሞ በቤቱ ላለን ኤፌሶን ላይም በተለያየ ስፍራ እንደምናነበው የእኛ ህይወት እንደዘፈቀደ በራሱ የሚሄድ የእግዚአብሔር ዓላማ የሌለበት የእግዚአብሔር እቅድ የሌለበት እንደ አጋጣሚ ፊዝ እንደሚሉት አንዴ ይሆናል የሚል ህይወት አይደለም የእኛ ህይወት። ምክንያቱም በእጆቹ የተያዘን በእኛ ላይ ዓላማ ያለው ዓላማ ደግሞ የሚፈጸም በዚህ ረፍት ስንኖር እብራውያን ላይ እንደሚለው እድሜ ልካቸው ሙሉ በፍርሃት ተይዘው የነበሩትን ነፃ ያወጣ ዘንድ እግዚአብሔር ተሰጥቷል ይላል። እንደ እግዚአብሔር ልጅ ስንመላለስ ቻሌንጅ ነው ምን ይችላል? ሁልጊዜ አልጋ ባልጋ ላይ ሆነን ይችላል። ያኔ ትራሳችን ከእናታችን ማሰን ጀምሮ የጠራንና የመረጠን በእኛ ላይ ዓላማ ያለው በመገለጥ ደግሞ ጥያቄ ሁሉ መመለስ አይደለም። ጥያቄ መመለስ አይደለም፣ ምክንያቱም ሌላ አይነት የክብር ህይወት ነው መንገባው። ጥያቄ መመለስ አይደለም ብለናል። ከዚህ በፊት ድምፁ ሙታንን የሚቀሰቅስ ክብሩ ሲገለጥ ቅድም ያልኩት ይህን ነው። ዝማሬ ይሄ ጉባኤ ብቻ ነው ወደዛ ክብር የሚሻገረው። ስለዚህ ዛሬ ግራ በገባው ዓለም ውስጥ በእግዚአብሔር ሉዓላዊነት እርፍ እንላለን። እግዚአብሔር አምላክ ነው። ፍጥረቱን ስናይ እንደነቃለን፣ እግዚአብሔር ጌታ ነው። ትልቅ ቢሆንም ግን ለእያንዳንዳችን ህይወት ግድ የሚለው ዲቴል በጀነራሲያው በዲቴል የእያንዳንዳችን ህይወት ግድ የሚለው የሚወደን ጌታ ነው። ስለዚህ በዚህ ታላቅነቱና ሉዓላዊነቱ እናርፋለን። እግዚአብሔር የተባረከ ይሁን። ዕብራውያን 13 20ን ላንብብና እጨርሳለሁ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስን ከሙታን ያወጣው የሰላም አምላክ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ስራ ሁሉ ፍጹማን ያደርጋችሁ። ምን የሚለው በክርስቶስ በኩል በፊቱ ደስ የሚያሰኘውን በእናንተ እያደረገ ይሄ እግዚአብሔር በእኛ ደስ የሚለውን ለማድረግ ነው የጠራን ማለት ነው። ምን ይላል? ከዛ በመልካም ስራ ሁሉ ፍጹማን ያደርጋችሁ ይልና ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን ይላል። እግዚአብሔር ባርካችሁ ተባረኩ።